ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 8 2013 ዓ.ም ዝግጅታችን ጀመረ።
አገሪቷ ችግር ውስጥ እንዳለች ያለውን ሁኔታ ግምት በማስገባት እኛ ጋር በቀጥታ ጥበቃ ስራ ላይ እዚህም እዛም ስምሪትና ትኩረት መኖሩን በመመልከት ይህን መጥፎ አጋጣሚ መጠቀሙ ነገር አሳዝኖን ይህን ከሱዳን መንግስት ተገልጿል። ጉዳዩን በዘለቄታው ለመፍታትና መፍትሄ ለመስጠትም በከፍተኛ አመራር ደረጃ ለመነጋገር እቅዱ አለ ማለት ነው።
አምባሳደር ዲና ሙፍቲ ናቸው። ማክሰኞ ዕለት በኢትዮጵያና በሱዳን የጸጥታ ኃይሎች መካከል የተፈጠረው ግጭት በሁለቱ ሀገራት ከፍተኛ ባለስልጣናት ውይይት እንደሚደረግበት ገልጸዋል። ከሱዳን የተጠናቀረ ዘገባ አካተን በአብይ ርዕስ እናስደምጣችኋለን።
በአካባቢው በጣም የመፈናቀልና የመሞት ነገር በተደጋጋሚ ሲደርስብን ወደ ወረዳም ስንል የሚደርስልን አካል የለም። ቀበሌውም ማዋቀሩ ፈርሶ ነው ያለው እና ያው ሰዎችም እያገቱ ይወስዳሉ። ይኸው ኦዲሽን የሚባለው ማለት እነሱ በነገራችን ላይ ሁሉም የራሳቸውን የሚገደሉ ቢሆንም በጣም አማራው ላይ ያለው ደግሞ ትንሽ ከበድ ያለ ነው።
ኦነግ ሸኔ የተባለው ታጣቂ ቡድን በአማራና ኦሮሞ ተወላጆች ላይ በተደጋጋሚ ጥቃት እየፈጸመብን ነው ሲሉ ቅሬታ ለማቅረብ ወደ አዲስ አበባ ሄደው የነበሩ የምዕራብ ወለጋ ጊምቢ ነዋሪ ናቸው። የዚህንም ዘገባ ዝርዝር ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። አቶ ጃዋር መሐመድ እና አቶ በቀለ ገርባ ከቃሊቲ ወህኒ ቤት ወደ ልደታ ፍርድ ቤት ለመሄድ ለደህንነታችን ስጋት ስላለን በአቅራቢያችን ችሎት ይቋቋምልን ሲሉ ያቀረቡትን አቤቱታ የፌዴራል ከፍተኛ ፍርድ ቤት ውድቅ አደረገው። ተከሳሾቹ ጥር 4 2013 ዓ.ም እንዲቀርቡ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ሙክታር ጀማል ተከታትሎታል።
እነ ጃዋር ሲራጅ መሐመድ የክስ መዝገብ የኦሮሚያ ሚዲያ ኔትወርክን ጨምሮ የ24 ተከሳሾች ስም የተካተተበት ጉዳይ ለመስማት ህዳር 18 2013 ተሰይሞ የነበረው ችሎት ለዛሬ የተላለፈው አቶ ጃዋር መሐመድና አቶ በቀለ ገርባ ከቃሊቲ ወህኒ እስከ ልደታ ፍርድ ቤት ባለው መንገድ የደህንነት ስጋት ስላለባቸው የችሎት ቦታ በቅርብ ይሆንልን በሚል ባቀረቡት ጥያቄ ላይ ብይን ለመስጠት ነበር። ከነ አቶ ጃዋር መሐመድ ጠበቆች አንዱ የሆኑት አቶ ከዲር ቡሎ ተከታዩን ለቪኦኤ ብለዋል።
ፕሮፓጋንዳው ከን ኡሉል አዳዳ ሚዲያው ለአዳዳ ቲቪ ከኑረት አዲስ ፈማጅልኩኒ
የተለያየ ፕሮፓጋንዳ በመገናኛ ብዙሃንኛ ላይ ሲነዛ ስለነበረና ስማችንን ስላጠለሹት እንደዚያውም ከቃሊቲ እስከ ልደታ ያለው ርቀት መንገድ ላይ አንድ ችግር በእኛ ላይ ቢደርስ በቤተሰቦቻችንና በሀገር ላይም አደጋ ሊጋረጥ ይችላል የሚል አቤቶታ ነው ለፍርድ ቤት ያቀረቡት ነው ያሉት አቶ ከዲር ቡሎ። አቤቶታው ላይ ሐሳብ እንዲሰጥ የታዘዘው የፌደራል ፍርድ ቤት አስተዳደር በሰጠው መልስ የተለዩ ችሎቶች የሚቋቋሙት በሕግ መሰረትና ጥናት ላይ ተመስርተው መሆኑን ጠቅሶ ጥናት ሳይደረግ ችሎቶችን ማቋቋም አስቸጋሪ መሆኑን አስረድቷል። ፍርድ ቤትም ይህንኑ ሐሳብ በማቅረብ መሞገቱን ነው የፌደራል ጠቅላይ አቃቤ ምክትል አቶ ፍቃዱ ጸጋም ይናገሩት።
የትኛውም አይነት ታራሚ የማረሚያ ቤት ስነ ስርዓት አለ አጅበን የምትመጣው የጸጥታ ስጋት ካለ ደግሞ ከፍ ያለ ጀባ ማድረግ ይቻላል። ምንም የሚቸገር ነገር አይደለም። መንግስት ይህን የሚቸግረው አይደለም። ብዙ ሰዎች እንግዳውንስ በየትኛውም አይነት ድጋፍ ያላቸው ስልጣን ላይ የነበሩ ሰዎች ፎክፈራ ቤቶች ወንጀል ፈጽሞ በተገኙ ጊዜ እያመጣናቸው ነው። በማንም ላይ ይሄ ነገር ተከስቶ አያውቅም። ፍርድ ቤቱ ግቢ ውስጥም በቂት በቃ እየተደረገ ነው።
ችሎቱ የቀረበውን ሀሳብ በመቀበል ሌላ ችሎት ማቋቋም ስለማይችል ተከሳሾች ልደታ ፍርድ ቤት ቀርበው ክሳቸውን እንዲከታተሉ ሲል ብያኔ በመስጠት ለጥር 25 2013 ቀጠሮ የሰጠ ቢሆንም አቶ ደጀኔ ጣፋ ለቀጠሮ የተሰጠው ጊዜ ረጅም በመሆኑ በአጭር ቀጠሮ እንዲለወጥ ለፍርድ ቤቱ ባቀረቡት ጥያቄ መሰረት ፍርድ ቤቱ ተለዋጭ ቀጠሮ በመያዝ እና አቶ ጃዋርን ጨምሮ ተከሳሾች ለጥር 4 2013 እንዲቀርቡ አዟል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሶማሊያ ከአጎራባቿ ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት እንደምታቋርጥ ማስተዋወቋን ተከትሎ የኬንያ መንግስት የሶማሊያን ዲፕሎማቶች እኛ አናስወጣም ከጎረቤታችን ጋር ይልቁን እንነጋገራለን እንጂ ሲል አስታወቀ። ይበዚህ እንዳለ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሶማሊላንድ ፕሬዝዳንት ሙሴ ቢሂ አቢን በናይሮቢ ተቀብለው አነጋግረዋል። ካለፈው እሁድ እስከ ማክሰኞ ድረስ የቆዩት የሶማሊላንዱ ፕሬዝዳንትና የኬንያ ፕሬዝዳንት የሀገሮቻቸውን ግንኙነት ማጠናከር በሚቻልበት መንገድ ዙሪያ መክረዋል ተብሏል። ዩናይትድ ስቴትስ ውስጥ የመስከረም አንዱን መሰል የሽብር ጥቃት ለማድረስ አሲሯል የተባለ ተጠርጣሪ ያልሸባብ አባል ወደ ኒውዮርክ ተወስዶ ለፍርድ እንዲቀርብ ተደርጓል ሲል የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። የኬንያው ተወላጅ ቾሎ አብዲ አብዱላ በአውሮፓውያን ካለፈው 2019 ሐምሌ ወር ጀምሮ በእስር ከቆየበት ከፊሊፒንስ ወደ ኒውዮርክ መወሰዱን ነው ዜናው ያስታወቀው። ፊሊፒንስ ባለፈው ማክሰኞ ለዩናይትድ ስቴትስ አሳልፋ ሰጥታለች ተብሏል። አብዱላ የመንገደኛ አውሮፕላን ጠልፎ ሲያበቃ ከህንጻ ጋር በማጋጨት እንደ መስከረም አንዱ አይነት ጥቃት ሊያደርስ ሲያሴር ነበር ተብሎ ተከሷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ኮሮና ቫይረስ መያዛቸውን የሀገራቸው መንግስት አስታወቀ። ፕሬዝዳንቱ በመርመራ ቫይረሱን እንደያዛቸው ዛሬ መታወቁን ከጽፈት ቤታቸው የወጣው መግለጫ አስታውቋል። ፕሬዝዳንቱ የመጀመሪያ ምልክት እንደታየባቸው መመርመራቸውን ነው አክሎ ያስታወቀው። በሀገሪቱ ደንብ መሰረት ማክሮን ለሰባት ቀናት ራሳቸውን ለይተው ይቆዩና በርቀት ሆነው ስራቸውን ያከናውናሉ ተብሏል። ካሁን ቀደም በኮቪድ-19 ከተያዙ ርዕሳነ ብሔራት መካከል የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን እና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ይገኙባቸዋል። ይበዚህ እንዳለ የዓለም የጤና ድርጅት የኖቬል ኮሮና ቫይረስን የመጀመሪያ ምንጭ የሚመረምር ቡድን በመጪው ጥር ወር መጀመሪያ ሳምንት ላይ ወደ ቻይና እንደሚልክ አስታውቋል። ኮሮና ቫይረስ በሚያስከትለው ኮቪድ-19 ሳቢያ በዓለም ዙሪያ ከ1.6 ሚሊዮን በላይ ሰዎች ለህልፈት የተዳረጉ ሲሆን በአጠቃላይም ከ74.2 ሚሊዮን በላይ ሰዎች በቫይረሱ ተይዘዋል። ወደ ቻይና የሚላከው 10 አባላት ያሉት ቡድን ኮቪድ-19 የሚያስከትለው ቫይረስ ከእንስሳት እንዴት አድርጎ ወደ ሰው ሊተላለፍ እንደቻለ ለማወቅና ምንጩም ከወዴት እንደሆነ ለመረዳት የህክምና መረጃዎችንና የምርመራ ናሙናዎችን ይመረምራሉ ተብሏል። እንደ ብዙዎች ተመራማሪዎች እምነት ባለፈው የአውሮፓውያን 2019 መጨረሻ ላይ መጀመሪያ የተከሰተው ቫይረስ የተነሳው በማዕከላዊ ቻይና ውሃን ከተማ ከሌሊት ወፎች ላይ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቻይና መንግስት የወረርሽኙን ምንጭ የሚመለከት መረጃ በመደበቅ ሲወነጅሉ ቆይተዋል። ይበዚህ እንዳለ በዩናይትድ ስቴትስ ለሁለተኛ የኮቪድ-19 መከላከያ ክትባት ፈቃድ የመስጠቱ መደበኛ ሂደት በዛሬው ዕለት ተጀምሯል። ማሳቹሴትስ የሚገኘው ሞደርና ኩባንያና ብሔራዊ የጤና ተቋማት NIH በጋራ የቀመሙትን ክትባት መረጃዎች የምግብና የመድኃኒት አስተዳደር FDA መመርመር ጀምሯል። ሞደርና ስለ ክትባቱ ደህንነትና አዋጭነት የሰጠውን ማረጋገጫ በዚህ ሳምንት የFDA ተቆጣጣሪዎች እንዳረጋገጡለት የሚዘነጋ አይደለም። ይበዚህ እንዳለ ምክትል ፕሬዝዳንቱ ማይክ ፔንስ በነገው ዕለት ክትባቱ እንደሚሰጣቸው ዋይት ሃውስ አስታውቋል። ተመራጩ ፕሬዝዳንት ጆ ባይደን ደግሞ በሚቀጥለው ሳምንት ይከተባሉ ተብሏል። ወደ ፈረንሳዩ ፕሬዝዳንት ማክሮን ዜና ስንመለስ ሌሎች የአውሮፓ ህብረት መሪዎች የሳቸውን ለኮሮና ቫይረስ መጋለጥ ተከትሎ እኛስ እንመርመር ይሆን ወይስ ራሳችንን ለይተን መቆየት ያስፈልገን ይሆን የሚለው ሐሳብ ገብቷቸዋል። አብዛኞቹ መሪዎች ባለፉት ጥቂት ቀናት ውስጥ ከፈረንሳዩ መሪ ጋር ተገናኝተው ስለነበረ ነው። የ42 ዓመቱ ማኑኤል ማክሮን ትናንት በፓሪስ ከፖርቹጋል ጠቅላይ ሚኒስትር አንቶኒዮ ኮስታ ጋር ተገናኝተው እንደነበረና በዚሁ ሳምንት ውስጥ ከአውሮፓ ምክር ቤት መሪ ሻርል ሚሼል ከአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቫን ደር ሊየን ጋር ምሳ እንደበሉ ነው የተጠቆመው። ከሌሎችም የአውሮፓ ህብረት መሪዎች ጋር ተገናኝተዋል ተብሏል። በዚሁ ሳምንት ውስጥ ከግብጹ ፕሬዝዳንት አብደል ፈታህ ኤልሲሲ ጋር ጥራት እንደበሉም ዜናው ገልጿል። በሌላ የኮቪድ-19 ወረርሽኝ ዜና ሳውዲ አረቢያ ዛሬ ዜጎቿንና ነዋሪዎቹን የኮቪድ-19 ክትባት መስጠት ጀምራለች። በዚህም ሀገሪቱ ፋይዘር እና ባዮንቴክ የሰሩትን የኮሮና ቫይረስ ክትባት በመጠቀም የመጀመሪያዋ የአረብ ሀገር ሆናለች። ክትባቶቹ የደረሷት በትናንትናው ዕለት መሆኑን ተገልጿል። የሳውዲ የጤና ጥበቃ ሚኒስቴር ባለስልጣናት በዚሁ ሳምንት ውስጥ ባወጡት ማሳሰቢያ በመላ ሀገሪቱ በነጻ የሚሰጠውን ክትባት ለመውሰድ ዜጎችና ነዋሪዎች መመዝገብ እንዲጀምሩ ማስታወቁ ይታወሳል። በሳውዲ አረቢያ ወረርሽኙ ከገባ ወዲህ ወደ 360,000 የሚደርሱ ሰዎች በቫይረሱ ተይዘዋል። 6,080 ሰዎች ደግሞ ለህልፈት ተዳርገዋል። በመጨረሻም የሩሲያ ፕሬዝዳንት ቭላድሚር ፑቲን የተቃዋሚ መሪ አሌክሲ ናቫልኒን የመረዙ የመንግስት የደህንነት ወኪሎች የሆኑ ነፍሰ ገዳዮች ናቸው የሚለውን ሪፖርት አጣጣሉ። ፑቲን በአመታዊ ጋዜጣዊ መግለጫቸው ላይ ሪፖርቱን የማወናበድ ተንኮል ሲሉ የገለጹት ሲሆን ናቫልኒ እንዲህ ባለ ደረጃ ለኢላማነት የሚያበቃ ስብዕና የላቸውም ሲሉ አጣጥለዋል። አስከትለውም ናቫልኒ ከዩናይትድ ስቴትስ የስለላ ድርጅቶች ድጋፍ አግኝተዋል ሲሉ ፑቲን ወንጅለዋል። አሌክሲ ናቫልኒ ባለፈው ነሐሴ ወር ውስጥ ሩሲያ ውስጥ በአውሮፕላን እየተጓዙ ሳሉ መታመማቸውና በኋላም ለሕክምና ወደ ጀርመን መወሰዳቸው የሚዘነጋ አይደለም። ጀርመን፣ ፈረንሳይና ስዊድን በሚገኙ ላቦራቶሪዎች ውስጥ በተደረገ የናሙና ምርመራ ናቫልኒ ኖቪቾክ በሚባል መርዝ መመረዛቸውን አስታውቀዋል ላቦራቶሪዎቹ። ኖቪቾክ በሶቪየት ህብረት ዘመን ከነበሩት የመርዝ አይነቶች አንዱ ሲሆን ብሪታንያ ከሁለት አመታት በፊት በሀገሯ ሳልስበሪ ከተማ ውስጥ ለቀድሞ የሩሲያ ሰላይ ሰርጌ ስክሪፓልና ለልጃቸው የተሰጠው መርዝ ኖቪቾክ መሆኑን እንዳስታወቀች የሚዘነጋ አይደለም። በዛሬው ጋዜጣዊ ጉባኤያቸው ላይ ፑቲን በርካታ ጉዳዮችን አንስተዋል። ቀጣዩን የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንን አስተዳደርም በተመለከተ ተናግረዋል። በሚመጣው ጥር ወር የሚደረገው የአስተዳደር ለውጥ በዩናይትድ ስቴትስ እና በሩሲያ ግንኙነት ውስጥ ያሉ አንዳንድ ችግሮችን ለመፍታት ይረዳል የሚል ተስፋ አለኝ ነው ያሉት የሩሲያው መሪ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅ ታየም ለዜናዎቹ እናመሰግናለን። የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ከ17 2013 ዓ.ም ምረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትvoanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። ማክሰኞ ዕለት በኢትዮጵያና በሱዳን የጸጥታ ኃይሎች መካከል የተፈጠረው ግጭት በሁለቱ ሀገራት ከፍተኛ ባለስልጣናት ውይይት እንደሚደረግበት ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ እንዳሉት የግጭቱ ምክንያት ድንበር ተሻግረው የገቡ የሱዳን ወታደሮች ናቸው። የትግራይን የህግ ማስከበር ዘመቻ ጨምሮ በተለያዩ ጉዳዮች መጠመዳችንን እንደ ጥሩ አጋጣሚ መጠቀም የፈለጉ ያሏቸውን የሱዳን የበታች ባለስልጣናትም ተጠያቂ አድርገዋል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ቀደም ሲል ባወጡት መግለጫ የኢትዮጵያ ወታደሮችና ሚሊሻዎች ወደ ግዛቶቻችን በመግባት ከቅኝት ሲመለሱ በነበሩ የጸጥታ ኃይሎቻችን ላይ ጥቃት ፈጽመዋል ብለዋል። ይህንን ጉዳይ በተመለከተ ዘጋቢያችን እስክንድር ፍሬው ከውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ ጋር ቆይታ አድርጓል። ተከታተሉት።
በጣም አመሰግናለሁ ስለጊዜዎት አምባሳደር ዲና ሙፍቲ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። በሱዳንና በኢትዮጵያ ጸጥታ ኃይሎች መካከል ማክሰኞ ምሽት የተፈጠረ ግጭት እንደነበር በሱዳን መንግስት በኩል ተገልጿል። ሌሎችም መረጃዎች ወጥተዋል። በኢትዮጵያ በኩል የሚታወቀው ምንድነው አምባሳደር?
እሺ እስክንድር አመሰግናለሁ። ምንድነው የሆነው? አሁን የዚህ ሰሜን ኢትዮጵያ ክፍል ጸጥታ ማስከበር እንቅስቃሴ እየተደረገ መሆኑ ይታወቃል። በዚህ ምክንያት እኛ ወታደራዊ ተቋማት እዚህም እዛም መንቀሳቀስ ሁኔታ አለ። እዚህ ከሱዳን ድንበር አካባቢ ያለ ወታደራዊ ኃይሉን አካባቢ የሱዳን በኩል ያለው ኃይል ወደዚህ የመግባትና አንዳንዴም ደግሞ ገበሬውን ማሳ ጭምር መጥቶ የማጨድ የመሳሰሉ ምንም እንኳን በማዕከላዊ መንግስትም የተደገፈና የተሰጠ አመራር ነው ብለን ባናምንም ይህንን የማይሆን ህገወጥ እንቅስቃሴ ማድረጋቸው ነው የታየው። በዚህ አጋጣሚ የተፈጠረ ነገር ነው። ለማንኛውም ይህንን ነገር እንደተገነዘብ ለሱዳን መንግስት መልእክት ተላልፏል። ምክንያቱም የነገሩን መነሻ ነገሩን ይዘት እንዴት እንደተከሰተ ኦልሬዲ ተገልጾላቸው ምንም እንኳን በበላይ አመራር የተሰበም ባይሆን አሁን አገሪቷ ችግር ውስጥ እንዳለች ያለውን ሁኔታ ግምት በማስገባት እኛ ጋር ቢዚ መሆናችንን በጥጣ ጥበቃ ስራ ላይ እዚህም እዛም ስምሪትና ትኩረት መኖሩን በመመልከት ይህን ክፍተት ለመጠቀም በታች ያለው እዛ አካባቢ ሱዳን ወገን ይህን መጥፎ አጋጣሚ መጠቀሙ ነገር አሳዝኖን ይህን ለሱዳን መንግስት ተገልጿል። ጉዳዩን በዘለቄታ ለመፍታትና መፍትሄ ለመስጠትም በከፍተኛ አመራር ደረጃ ለመነጋገር ይቅዱ አለ ማለት
በከፍተኛ አመራር ደረጃ ሲሉ አምባሳደር፣ ይሄ ነገር እንግዲህ የተሰማው የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ በኢትዮጵያ ጉብኝት አድርገው በተመለሱ በጥቂት ቀናት ውስጥ ነው። እንደገና ሁለቱ መሪዎች ተገናኝተው ይነጋገሩበታል ወይስ ምንድነው የሚሆነው? ከዚህ
በኋላ በከፍተኛ ደረጃ ሲባል ያው ከፍተኛ ደረጃ የሚለው ነው በጀልሰው ከሌና ከሌ የሚለው ነገር አስፈላጊ አይመስለኝም። ዞሮ ዞሮ ግን በመንግስት ደረጃ ማለት ሁለቱ መንግስታት ይሄን ነገር ለማለት ይሰጡታል። እናቱም ከሱዳን ጋር አለን ግንኙነት ወዳጅነት ግንኙነት ጠንካራ ነው ፈልገው ነው እነሱ ይፈልጉታል። ምናልባት ከኛ እኩል ወይም ከኛ በላይ ይህንን አፎርድ አናደርግም ነው። ነገር ግን አሁን የእኛን ትኩረት መዛባት የእኛን ትኩረት ሌላ ጋር ነገር መሆን ከግምት በማስገባት እዛ በሱዳን መንግስት ፍላጎት ነው ብለን ባናምንም በታች ያለው ክፍል ይህንን አይነት ነገር መፈጸሙ አላግባብ መሆኑ ገልጸላቸው ኦልሬዲ በዚህ ደረጃ እንሰራለን ማለት ነው።
የደረሰ ጉዳት መኖሩን በዚህ ግጭትም ይጠቅሳል። በ
ግጭት ሲኖር ካዣልቲ ይኖራል ኖርማል ነው። ይህን ያህል ነው የሚለውን ነገር የለኝም።
በሱዳኑ ጠቅላይ ሚኒስትር ስም እንደወጣ የተገለጸ መግለጫ የሱዳን የጸጥታ ኃይሎች የቅኝት ስራ ሰርተው ሲመለሱ በኢትዮጵያ የጸጥታ ኃይሎች ጥቃት ተፈጸመባቸው ይላል። በዚህ መንገድ ነው እነሱ ያስቀመጡት።
ሪያሊቲው ሬፊጂ ካምፕ ለመጠበቅ ለሬፊጂ እንክብካቤ ለመስጠት የሚል ነገር አለ። ግን እዛ አካባቢ ሬፊጂም የለም። ያ ነጻ የኢትዮጵያ ቴሪቶሪ ነው። ይህንን አጋጣሚ ተጠቅሞ ወደዚህ የመግባት ነገር ነው። እኛም ትኩረት ሌላ ከመሆኑ ያደረጉት ነገር ነው የሚል ነው። እሳቸው እንግዲህ የደረሳቸው ሪፖርት በዚህ ደረጃ ራስ ከማድረጋቸው ብዙም የሚያስደንቅ አይሆንም። ናቱም ለደጋ ደርሶብናል ብሎ ከታች ያለው ሪፖርት እስካረገ ድረስ። ነገር ግን እውነታ አሁን ቅድም ያልኩ
አምባሳደር፣ ይሄ
ያው ለማንኛውም ዝርዝር ጉዳዩን በከፍተኛ ደረጃ ሁለቱ አመራሮች ተነጋግረው መግለጫ የሚሰጡበት እድል ይኖራል እና ያንን መጠበቁ ይሻላል።
ይሄ እንደ አንድ አጋጣሚ የሚቆጠር ነው ወይስ በአጠቃላይ በሱዳንና በኢትዮጵያ መካከል ያለው የግንኙነትን ሁኔታ የሚያንጸባርቅ የሚገልጽ ነው?
ይህ ምንም አንጸባርቅም። ሲናገር ግንኙነት አንጸባርቅም። ኢንሲደንት ነው። አንፎርቹኔት ኢንሲደንት ብለን እንግሊዝኛማ አስፈልግ ሊሆንችል ሂካፕስ ብለ ውሰደው።
ይህ በእንዲህ እንዳለ ጦርነት በተቀሰቀሰበት የትግራይ ክልል አቅራቢያ በሚገኘው አጎራባቹ የኢትዮጵያ ድንበር አካባቢ ባለው የሱዳን የእርሻ መሬት ላይ ሱዳን ሰራዊቷን ማሰማራቷን ቀጥላለች ሲሉ አንዳንድ የሱዳን ባለስልጣናት ባለፈው ሳምንት ተናግረው ነበር። ሪፖርተራችን ናባ ሙህዲን ከካርቱም የላከችውን አጭር ዘገባ ተረጀ ደስታ ያቀርበዋል።
የሱዳን መንግስት ስለ ሰራዊቱ እንቅስቃሴ በይፋ የሰጠው አስተያየት የለም። የሱዳን ጦር ለ25 ዓመታት በኢትዮጵያ ሰራዊት ቁጥጥር ስር ወደ ነበረው አካባቢ በመንቀሳቀስ በአዋሳኝ ድንበር አቅራቢያ የነበረውን የእርሻ መሬት መቆጣጠሩና አካባቢው አዲስ አበባና ካርቱምን ለረጅም ጊዜ ሲያጋጭ የቆየ ጉዳይ መሆኑም ተዘግቧል። ሽፍታ በሚል ስያሜ የሚታወቁት የኢትዮጵያ ታጣቂዎች በየዓመቱ የመኸር ወቅት የሱዳን ይዞታዎች መሆናቸው በሚነገረው የፋሽካና ሌሎች አካባቢዎች የሚገኙ የእርሻ ሰብሎችን ለመዝረፍ ይንቀሳቀሳሉ ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የአካባቢው የደህንነት ባለስልጣን ለአሜሪካ ድምፅ ጠቁመው የሱዳን ወታደሮች ይዞታቸውን የተቆጣጠሩ መሆኑን ተናግረዋል። የሱዳን ጦር ከበርካት ኖሬን ግዛት ወደ ምስራቅ አቅጣጫ በመስፋፋት ቀድሞውኑም የሱዳን ይዞታ የነበረውን ቦታ በመቆጣጠሩንም ባለስልጣኑ ገልጸዋል። ይህም የሆነበት ምክንያት የኢትዮጵያ ሰራዊት በትግራይ ግጭት ተጠምዶ ስለነበረ የሱዳን ጦር ይህን አካባቢ የመቆጣጠር እድል ስለነበረው ነው ብለዋል የአካባቢው የደህንነት ባለስልጣን። ባለፈው ግንቦት የኢትዮጵያ ታጣቂዎች ከገድ አሪፍ ከተማ በስተ ምስራቅ የሚገኙ መንደሮችን ማጥቃታቸውና በርካታ ሲቪሎችን የሱዳን ወታደሮችን መጎዳታቸው ተነግሯል። ሱዳን ጥቃቱን ያወገዘች ሲሆን የኢትዮጵያ መንግስትም የሚሊሻ ቡድኖችን ይደግፋል ስትል ነቅፋለች። ካርቱም የሚገኙ የፖለቲካ ተንታኝ ሙሐዲን ጅብሪል በቅርቡ አካባቢውን ጎብኝተው እንደነበር ይናገራሉ። እሳቸው እንደሚሉት ኢትዮጵያ ልታስተናግደው የምትፈልገው ሌላ ትልቅ ችግር ስላለባት ከሱዳን ጋር መጋጨትን አትፈልገውም። ሱዳን በኢትዮጵያ ትግራይ ክልል ውስጥ የተፈጠረውን ጦርነት ሸሽተው የተሰደዱ ኢትዮጵያውያንን ተቀብላ ያስተናገደች ነው።
የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአማርኛ ቋንቋ አገልግሎት ነው። ተከታዩ ዘገባ ሰሜን ኢትዮጵያ ከሚገኙ ዘጋቢያችን ጋር የተደረገ ጥልቅ ዓለም ልልስ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ወደ ሰሜን ኢትዮጵያ ተጉዞ በዛ ያለውን የኗሮቹን ሁኔታ የሚዳስስ ዘገባ በማጠናቀር ላይ ይገኛል። በጎንደር የነበረውን ቆይታ በትላንትናው ዕለት አስደምጠናችኋል። በዳንሻ ሁመራና ማይካድራም ተንቀሳቅሶ ኗሪዎችን አነጋግሯል። ነገር ግን የኗሪዎቹን ሙሉ አስተያየት በድምጽ ለማቅረብ ዛሬ የሚገኝበት ሁመራ ከተማ የኢንተርኔት አገልግሎት ስለሌለ የተመለከተውን በስልክ ሊያጋራን መስመር ላይ ይገኛል። ዮናታን እንደምን ዋልክ? በዳንሻ በሁመራና ማይካድራ ስትንቀሳቀስ የተመለከትከውን ያነጋገርካቸው ሰዎች ያጋሩህን ሐሳብ ለአድማጮቻችን አካፍልልን።
አመሰግናለሁ። ሲሆን ዳንሻ እንግዲህ ጎንደር ላይ ትንሽ ቆይታ ነበረኝ። ከዛ በኋላ ቀጥታ ወደ ዳንሻ ነበር ያቀናሁት። ዳንሻ አሁን ያለችበት ሁኔታ ለመመልከት ችያለሁ። ዳንሻ እንግዲህ በመከላከያ ሰራዊት ላይ ለመጀመሪያ ጥቃት የተፈጸመባት ከተማ ነች። በዛው ልክ ደግሞ ጥቃቱም የመጀመሪያው እንደመሆኑ መጠን በመከላከያ ሰራዊት ከሁሉም ቀድማ በቁጥጥር ስር የዋለች ከተባለች አሁን ሰላሟ ከጦርነቱ በኋላ እየተመለሰ መሆኑ ለማች ያለው የከተማው ነዋሪዎች ቤን ነበር ያረጋገጡልኝ። በተለይ በምዕራብ ኢትዮጵያ ከሚገኙ ከተሞች ውስጥ አሁን በተሻለ እንቅስቃሴ ላይ እንደሆነች ለማወቅ ችያለሁ። የንግድ እንቅስቃሴዎች ተጀምረዋል። አንዳንድ ማህበራዊ አገልግሎት ተቋማት ስራ ጀምረዋል። ሁሉም ባይሆኑ የፋይናንስ ተቋማት፣ ውስን ባንክ ቤቶችም አገልግሎት የሰጡ መሆናቸውን ተመልክቻለሁ። በአንጻሩ ግን የመብራትና ሌሎች አገልግሎቶች እንዳልተጀመሩ፣ ችግር እንዳለባቸው የከተማ ነዋሪዎች ነግረውኛል። ከሞላ ጎደል ግን ወደ ቀድሞ መደበኛና ሰላማዊ እንቅስቃሴ የተመለሰች መሆኗን ታዝብ ያለን የከተማ ነዋሪዎችን ሁላቸውም ባይሆኑም ስራቸውን ከጀመሩ ቀናት ተቆጥሯል ብሎኛል። በከተማው በተለይ ቅድዳልኩሽ በማህበራዊ አገልግሎት ተቋማት ጉድለት ለእንግልትና ችግር የተጋለጡ መሆናቸውን ነግሮኛል። መብራት በአጭር ጊዜ ውስጥ ወደ መስመር ገብተው ተቀጥሎላቸው ስራ ቢጀምር ወደ መደበኛ ስራችን ወይም ኑሯችን መመለስ ይችላል ብሎ ነግሮኛል። ነገር ግን በጦርነቱ ደፈት ቀማሽ እንደነበሩ፣ ጉዳት እንደደረሰባቸው፣ ከአካላዊ ጉዳት እስከ ስነልቦና ጉዳት የተደረሰባቸው ነግሮኛል። ሰዎች ተፈናቅለውባቸዋል። ከሌሎች ቦታም የተፈናቀሉ በተለይ ከሸጣሎች ተፈናቅለው እየመጡ በርካታ የአካባቢ ነዋሪዎች እዛው አግኝቻቸው ነበር። ከዛ በኋላ ቀጥታ ላቀናሁት ወደ ሁመራ ከተማ ነበር። በከተማው የመከላከያ ሰራዊት፣ አማራ ልዩ ኃይልና ፊሻዎች ቅንጅት ሲያደርጉ ተመልክቻለሁ። ሁመራ ከተማ ከጎንደር እስከ ዳንሻ ባድረስ የ105 ኪሎ ሜትር ጉዞዬ የህዝብ እንቅስቃሴ የተለመደ አይነት በሆንም ግን እዚህ ሁመራ ውስጥ እንደዚህ አይነት ነገር አላየሁም። ከተማ በጣም ፈጥረች ብላለች። እንግዲህ እንደምታውቅ ሲሆን የሁመራ ከተማ በሰሊጥ ምርት የምትታወቀው ከሰሊጥ ምርት ጋር በተያያዘ ከፍያ የሆነ የንግድ እንቅስቃሴና ኃይለኛ የሆነ የገንዘብ ልውውጥ የሚደረግባት ተረፍ ከተማ ነች። ነገር ግን እንደዚህ አይነት እንቅስቃሴ አሁን አይስተዋልም። ሰዎች በየቤቶቻቸው ለቁጭ ያሉት የተቆለፉ ቤቶች በርካቶች ናቸው። የንግድ እንቅስቃሴም እንደ ዳንሻ ከተማ እንዲኖረች ወደ ስራ አልገባም። ምሳሌ የኢንተርኔት አገልግሎት የለም፣ ውሃ የለም፣ መብራት አገልግሎት የለም። ከሌሎቹ ከተሞች የሁመራን ልዩ የሚያደርገው ይሄ ነው። በተለይ አሁን ከዳንሻ ጋር ስናነጻጽር ዳንሻ የተሻለ ቃቶች አሉ። ሁመራ ላይ ግን ብዛይ ነገር አላስተዋልኩ የለም። በዚህ ሁኔታ ውስጥ የከተማ ነዋሪዎች ለችግር የተጋለጡ መሆናቸውን ነው የነገሩኝ። ሁመራን ሁኔታ እንደዚህ ካልኩ በኋላ ዛሬ ሰተወት ወደ ማይካድራ ነበር ያቀናሁት። ማይካድራ በነበረኝ ቆይታ የከተማው ሁኔታ ትንሽ ይከብዳል። የሰዎቹ ፊታቸው ላይ የሚታዩ ነገር የተረበሸ መልክ፣ የተረበሸ ፊት፣ በጥሩ ሁኔታ ላይ የማይገኙ ሰዎች ነው የምታገኛቸው ማይካድራ ላይ። ከሌሎች ከተሞች ደግሞ የማይካድራ ልዩ የሚያደርገው ይሄ ነው። በርካታ ሰዎች በጅምላ ተቀብረዋል፣ ተገለዋል። እንደዚህ እንደዚህ እስከ መቃብሮች ቦታ ድረስ እጃቻቸዋለሁ። አንድ ቦታ 35፣ ሌላ ቦታ 20፣ 50፣ 40 እስከ 67 ሰዎች በአንድ መቃብር ተቀብረዋል። እንደዛ ስለሚያውቁ ያን ነገር በአይናቸው ስላዩ የስነ ልቦና ጉዳት ስለደረሰባቸው ይላል የከተማ ነዋሪዎች ፊት ላይ ሲታይ የሚከብድ ነው። ስጠይቃቸውም ስታወራቸውም የሚነግሩሽ ይህንን ነው። እንደሚሉት እንደዚህ አይነት ነገር በዚህ ምግብ ይፈጸማል ብለን አስበን አልነበረም፣ አናውቅም። በኢትዮጵያ ታሪክ ሲፈጸም የመጀመሪያው ነው። ብዙ ሰዎች በአንድ ሌሊት ተገለው እርማችን ሳናወጣ ሳንቀብር አንድ ላይ ተቀብሯል። ከፍተኛ የሆነ የሰው ልቦና ጉዳት አድርሶብናል ነው ያሉ። አይናቸው ያሉ ልጆቻቸው ተገደሉባቸው፣ እናቶች ናቸቻቸዋለሁ፣ ቤተሰቦቻቸው ተገደሉባቸው፣ ወንድሞቻቸው ተገደሉባቸው፣ ግድያውን ሰርተው የተሰደዱ ከተማቸውን ሀገራቸውን ለቀው ወደ ሱዳን የገቡ ቤተሰቦችን እንዳሏቸው እዛው ያገኘዋቸው ሰዎች ሰዎች ነግረውኛል። ማይከል ከተማን ድረስ ገለም የኢንተርኔት አገልግሎት ገለም ከኢንተርኔት ደባሴ ተልኩ ደግሞ የቴሌኮሙኒኬሽን አገልግሎትን የለም። ስልክ ማውራታችን ኢንተርኔት ተቋርጧል። መጀመሪያ ጊዜ እንደነበረ መረጃ ነበረን። ተቀይሳቸው የከተማዎች ለአንድ ሁለት ቀን ተከፍተ ነበር። ከዛ በኋላ ተመልሶ ተገልጦልናል። እንደዚህ አይነት የኢንፍራስትራክቸር ወይም የመሰረተ ልማት አገልግሎት ችግር እንዳለ ነግረውኛል። መንግስት ይህ ችግር ሲደርስ አይቷል፣ ሰጥቷል። ነገር ግን ተቃለም ነው ያሉት እስካሁን መጥቶ ከምን ድረሳችሁ ምን ናችሁ ብሎ እየጠየቅን የመንግስት አካል የለም አሁንም በችግር ውስጥ ነው ያለን ብሎኛል። ሲሆን
ዮናታን ዳንሻን የሁመራንና የማይካድራን ሁኔታ ስትነግረን ከጸጥታ ጋር በተያያዘ ሰዎች እንደልባቸው ያለ ወታደር ያለ መከላከያ ሰራዊት አጃቢ እንደልባቸው መንቀሳቀስ ይችላሉ።
መልካም። ሲሆን ስጋት ስላለባቸው ሰዎች በነፃነት ያለ ጸጥታ አካላት ጀባና ያነሱ ቅኝት ብቻቸውን መንቀሳቀስ የሚችሉበት ሁኔታ ገና አልተፈጠረም። ሲቪሎች መሰራት አልቆ ነው የምታገኛቸው። በየቦታው ሰው የራሱ መሳሪያ ይዘዋል። እንቅስቃሴ ሲደረግ በግል ደረጃ ሰው መሳሪያ ይዘው የሚንቀሳቀስ ያለው ያሉበት ሁመራ ከተማ ከአንቺ ጋር ስልክ መደዋወላችን በፊት ያለ ጸጥታ አካላት ውጭ መሳሪያ ጠብቃችሁ ሲቪሎች መሳሪያዎቻችሁን እንድታስቀምጡ እያሏቸው በድምፅ ማጉያ ምልክት ሳስተላልፉ ታዝቢያለሁኝ። ነገር ግን አንቺ እንዳልሽው በእነዚህ ከተሞች ከዳንሻ ውጭ ሰዎች በነፃነት ያለ ጸጥታ አካላት ጥበቃ መንቀሳቀስ እንደማይችሉ ታዝቢያለሁኝ።
እነዚህ ሶስቱ ከተሞች ውስጥ የትኛው የጸጥታ ኃይል ነው ያለው? ማንስ ነው እያስተዳደረ ያለው?
ከጎንደር እስከ ሶሮካ ከሶሮካ እስከ ሁመራ እንደታየው ከሆነ የጸጥታውን ሁኔታ እየመሩ እየሰሩ ያሉት የኢትዮጵያ መከላከያ ሰራዊት የአማራ ልዩ ኃይልና የአማራ ሚሊሻ መሆኑን ታዝቢያለሁኝ። እስከ ተከዜ ወንድ ድረስ ሄጃለሁኝ። እዛ ድረስ እየጠበቁ ያሉት ፌደራል ፖሊስ፣ የአማራ ልዩ ኃይልና የሀገር መከላከያ ሰራዊቶች ናቸው።
ዮናታን ዘብዴዎስ፣ ካነጋገርካቸው ሰዎች የወሰድከውን አስተያየትና ምልከታህን ስላጋራህን እናመሰግናለን። ነገር ግን እነዚህ የጠቀስካቸውና ሌሎች የከተሞቹ ሁኔታዎች በቀጥታ በባለታሪኮቹ ድምጾች የታገዙ ሲሆኑ ለአድማጮቻችን ሙሉ ስዕል ይሰጡናል። የሁሉንም ወገን ነዋሪዎችና የጸጥታውን ሁኔታ ሌሎች መረጃዎችን አካተህ ኢንተርኔት ከምታገኝበት ቦታ እንደምታካፍለን ተስፋ እናደርጋለን። ለዛሬው እናመሰግናለን ዮናታን።
ሲሆንን አመሰግናለን። አንቺ እንዳልሽው በሶስቱም ከተሞች በተለይ በዳንሻ፣ በማይካድራና በሁመራ የተለያዩ ሰዎችን አግኝቼ ታሪካቸውን እንዴት ሊኖሩ እንዳሉ በጦርነቱ እናይነገን እንዳስተናገዱ አነጋግሬያቸዋለሁ። ድምጻቸውና ምስላቸውን አጠቃላይ ይዣለሁኝ። እንቅፈት ያለበት ሲገኝ ወይም ሲደርስ እነዚህ መረጃዎች በተለያዩ የመገናኛ ዘዴዎች በተለይ በሬዲዮ፣ በዌብሳይታችን፣ አንዱ በፌስቡክ ገጻችን ለተመልካች አድማጮቻችን የምናደርስ ይሆናል። እኔም አመሰግናለሁኝ።
በጣም አመሰግናለሁ ዮናታን።
ወደ ተከታዩ ዘገባ እንለፍ። ኦነግ ሸኔ የተባለው ታጣቂ ቡድን በአማራና ኦሮሞ ተወላጆች ላይ በተደጋጋሚ ጥቃት እየፈጸመብን ነው ሲሉ ቅሬታ ለማቅረብ ወደ አዲስ አበባ ሄደው የነበሩ የምዕራብ ወለጋ ጊምቢ ወረዳ ነዋሪ ተናግረዋል። ከህወሓት ውድቀት በኋላ በኦሮሚያና በቤንሻንጉል ጉሙዝ ክልሎች በአማራ ብሔር ተወላጆች ላይ ዘርን መሰረት ያደረገ ጥቃት እየተፈጸመ ነው ያለው በመንግስት መዋቅር ውስጥ ባሉ የህወሓት ርዝራዦች ነው ያለው ደግሞ የአማራ ብሔራዊ ንቅናቄ አብን ነው። ንቅናቄው መንግስት ህግ የማስከበር እርምጃ እንዲወስድም ጠይቋል። የኦሮሚያ ክልል መንግስት በበኩሉ ከሰሞኑ ጥቃት ጋር በተያያዘ በመንግስት መዋቅር ውስጥ ያሉና እጃቸው አለበት ተብለው የተጠረጠሩ ከ800 በላይ አመራሮች ላይ እርምጃ መውሰዱን ገልጿል። አስቴር ምስጋናው ዝርዝር ዘገባለች።
የኦሮሚያ ክልላዊ መንግስት በክልሉ በምዕራብ ወለጋ እምሩና ነጆ ወረዳዎች ውስጥ ኦነግ ሸኔ አካሂዶታል ባለው የብሔር ማንነትን የለየ ጥቃት ከ20 በላይ ሰላማዊ ሰዎች መገደላቸውን ማስታወቁ ይታወሳል። በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ነዋሪ መሆናቸውን የተናገሩና ስማቸው እንዲጠቀስ ያልፈለጉ ሰው ኦነግ ሸኔ የተባለው ታጣቂ በተደጋጋሚ ጥቃት እንደሚፈጽምና የአማራ ብሔር ተወላጆችም ስጋት ውስጥ መሆናቸውን ገልጸው ህዝቡን ወክለው አዲስ አበባ በመሄድ ቅሬታ እንዳቀረቡ ተናግረዋል።
ፌደራል ቢሮም ብዙ ጸጥታ ቢሮዎች ደርሰን ነበረ። ሌላው እንኳን አልተሳካልም። መንግስታት ቢሮ ላይ
ለማን ነበር ያመለከታችሁ?
ያመለከት ነው። በጣም ብዙ ቢሮዎች ደርሰናል። በነገራችን ላይ በዩነ መንግስታት ቢሮ ነው የተቀበሉን። እነሱ ያው ከዛሬ ማምሻ ጀምሮ ይመደብላቸዋል። ተመለሱ ደውለን ጠይቃቸዋለን ብለው ስልካችን ሰጠን። እስካሁንም አልደወሉልንም። ያው ባለፈው እንደዚያው በተለያዩ ሚዲያዎች የተገለጸ ነበረ። የሆነች እናት ከነ ልጇ ነው ቤት ላይ ተኩስ ከፍተውብን የገደሏት ማለት ነው። በአካባቢው በጣም የመፈናቀልና የመሞት ነገር በተደጋጋሚ ሲደርስብን ወደ ወረዳም ስንል የሚደርስልን አካል የለም። ቀበሌውም መዋቅሩ ፈርሶ ነው ያለው እና ያው ሰዎችም እያገቱ ይወስዳሉ። ይኸው ኦነግ ሸኔ የሚባለው ማለት ነው። እነሱ በነገራችን ላይ ሁሉም የራሳቸውን እየገደሉ ቢሆንም በጣም አማራው ላይ ያለው ደግሞ ትንሽ ከበድ ያለ ነው።
የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ለቪኦኤ በሰጡት ቃል የአማራ ሕዝብ ከሌሎች ኢትዮጵያዊ ወንድሞቹ ጋር በእኩልነት እንዳይኖር ለዘመናት የተካሄደበት የተዛባ ትርክት በኦሮሚያና በቤንሻንጉል ጉሙዝ ክልሎች በመንግስት መዋቅር ውስጥ ባሉ ሰዎች የዘር ማጽዳት ስራ እየተከናወነ ነው ሲሉ ከሰዋል።
ተደጋጋሚ የአማራ ህዝብ ጥቃት እየደረሰበት ያለው በኦሮሚያ ክልል ውስጥ ነው። አሁን ሰሞኑንም በሻንጉልም በኦሮሚያ ክልልም ዘር ተኮር ጥቃቶች እየተፈጸሙበት ነው ያለው እና ይህ ነገር መቆም አለበት። የጥነት ኃይል በግ ጥላ ስር ከዋለ በኋላ ቋሚ ማሳበቢያ ሆኖ ሊቀጥል የሚችልበት ሁኔታ ሊኖር ስለማይችል በመንግስት መዋቅር ውስጥ የመሸጉ ጽንፈኞችን የማጥራት ስራ ሁሉ መስራት ይገባዋል።
አቶ ዩሱፍ የአጭርና የረዥም ጊዜ መፍትሄ ያሉትን ዘርዝረዋል።
ዘላቂ የሆነው ነገር በብሔራዊ ውይይትና ድርድር ይመጣል ስንል እስከዛው ድረስ የጽንፈኞችን ስምሪት በህግ አግባብ መዳኘት ይኖርብናል። መንግስት የህግ ማስከበር ስራውን ጠንቅቆ መስራት አለበት። ዝቅተኛው የመንግስት ኃላፊነት ዜጎችን ከጥቃት መከላከል ነው፣ ህግና ስርዓትን ማስከበር ነው እና ሁለቱ በአንድ ላይ ተጣምረው የሚሄዱ ናቸው እንጂ እስከዛ ድረስ ህዝቡ የዘር ማጥፋት ወንጀል እየተፈጸመበት በየቀኑ እየታረደ የሚቀጥልበት የፖለቲካ ሂደት ሊኖር አይችልም። በዘላቂነት ዋናው ችግር ከትርክት የተነሳ ስለሆነ ትርክቱን በሀሳብ መሞገት፣ በፖሊሲ በፕሮግራሞች ማስተካከል፣ ማርከሻ ትርክቶችን ሁላችንንም በጋራ በነጻነት በእኩልነት በፍትሃዊነት ሊያኖረን የሚችል ትርክት፣ ሀገራዊ ትርክት፣ ሀገርን የማስቀጠል ፕሮጀክት መነደፍ አለበት። ማህበራዊ ረፍት ለመንሳት ሰብአዊ መብታቸውን ለመግፈፍ የሚንቀሳቀሱ አካላትን በህግ መጠየቅ በደህንነትና በመከላከያ ተቋም ስር መዋል አስፈላጊ ነው።
ከሰሞኑ በኦሮሚያና በቤንሻንጉል ጉሙዝ ክልሎች በሚኖሩ የአማራ ብሔር ተወላጆች ላይ እየደረሰ ያለውን ዘር የማጥፋት ዘመቻ ብሎ የጠራውን እንቅስቃሴ ለማስቆም መንግስት አፋጣኝ እርምጃ እንዲያስከብር ሲል አብን ጠይቋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌታቸው ባልቻ ትናንት በሰጡት መግለጫ በክልሉ በምዕራብና በምስራቅ ወለጋ ዞኖች በአማራና በኦሮሞ ብሔሮች ተወላጆች ላይ ጥቃት ይፈጽሙ በነበሩ 782 ኦነግ ሸኔ አባላት ላይ እርምጃ መውሰዱን ገልጸዋል።
የተወሰኑ የኦሮሚያ ዞኖችና ወረዳ ላይ ሲንቀሳቀሱ የነበሩ የኦነግ ሸኔ አባላትን ወደ 782 የሚሆኑ እርምጃ ተወስዶባቸዋል። ይሄ ኦፕሬሽን የተካሄደው በተለየ ሁኔታ ምዕራብ ወለጋ ጉልሶ ወረዳ ላይ አሰቃቂ ጭፍጨፋ ከተካሄደ በኋላ በተጠናከረ ሁኔታ የተሰራውን ሪፖርት ነው አሁን የማነሳው።
ከሰሞኑ ጥቃት ጋር በተያያዘ በመንግስት መዋቅር ውስጥ ያሉና እጃቸው አለበት ወይም መንግስታዊ ስራቸውን በአግባቡ አላከናወኑም በሚል በተጠረጠሩ ከ800 በላይ የአመራር አባላትና ባለስልጣናት ላይ እርምጃ መውሰዱንም አቶ ጌታቸው ባልቻ ጨምረው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው እናመሰግናለን። በሌላ በኩል መንግስት በኢትዮ ሱዳን ድንበር አካባቢ ከሚሊሻ ጋር የተፈጠረውን ክስተት በቅርበት እየተከታተለው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ሁለቱ ሀገራት እንዲህ ያሉ ችግሮችን ለመፍታት ሁሌም የውይይት አማራጭ የሚከተሉ በመሆናቸው ክስተቱ የሁለቱን ሀገራት ጥብቅ ትስስር አያላላውም ብለዋል። ጠቅላይ ሚኒስትሩ በትዊተር ገጻቸው ላይ ባሰፈሩት አስተያየት ክስተቱን እንደ መልካም አጋጣሚ ወስደው በማራገብ ልዩነት ለማስፋት የሚጥሩ አካላት የሁለቱን ሀገራት ታሪካዊ ትስስር ያልተረዱ ናቸው ብለዋል። ጠቅላይ ሚኒስትሩ ወደ ተከታዩ ዘገባ እናልፋለን። የነጭ ሪባን ቀን የሴቶችን ፖለቲካዊ ኢኮኖሚያዊና ማህበራዊ ህይወት ለማሻሻል በሚል በዓለም አቀፍ ደረጃ የሚከበር ሲሆን በአገር አቀፍ ደረጃ ዘንድሮ ለ15ኛ ጊዜ ተከብሯል። በወቅቱ ንግግር ያደረጉት የሶማሌ ክልል ተጠባባቂ ርዕሰ መስተዳደር አቶ ምስጠፌ መሐመድ የሴቶችን ህይወት ለማሻሻል ክልላቸው የሚችለውን ሁሉ ያደርጋል ብለዋል። አዲስ ቸኮል ተጨማሪ አለው።
የሴቶች መብት ለማክበር የሚመከረበት የነጭ ሪባን ቀን በአገር አቀፍ ደረጃ በጅጅጋ ከተማ ተከብሯል። የፌደራልና የክልል አመራሮች፣ አምባሳደሮችና ሌሎች እንግዶች በተገኙበት ነው ለ15ኛ ጊዜ በዓሉ የተከበረው። የሴቶችና ህጻናት ጉዳይ ሚኒስትሯ ወይዘሮ ፈይሰን አብዱላሂ የሴቶችን ህይወት ለመቀየር ብዙ መስራት እንደሚገባ ነው የገለጹት።
ማንተ ሀልከን ወሐን ኩስቱጋና ሃይ ዋ እነኑ ኡስታግኖ ታዕቢየደ ዱመርካ ጋደጋር አሃን ዱመርካ
አሁን ሁላችንም እዚህ የተገኘነው የሴቶችን ጥቃት ለመከላከል ሲሆን በክልልም ሆነ በሀገር አቀፍ ደረጃ የሴቶችን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሚና ለማሳደግ ብዙ መስራት ይጠበቅብናል። የሚደርሱባቸውን ጎጂ ባህላዊ ድርጊቶች ለመዋጋትም ሁላችንም መረባረብ አለብን። ስለዚህ የሴቶችን መብት ለማክበር፣ ጾታዊ ጥቃት እንዳይደርስባቸው ለመከላከልና ከሌሎች እኩል እንዲሆኑ የምንችለው ሁሉ መደገፍ አለብን ብለዋል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ፖሊሲና ስትራቴጂ ከመከለስና አስፈላጊውን በጀት ከመመደብ ጀምሮ የሴቶችን ህይወት ለማሻሻል ክልላቸው ብዙ ጥረት እንደሚያደርግ የተናገሩት።
አጠቃላይ እስካሁን በአገር አቀፍ ደረጃ የተሰጠው ትኩረት ተጠናክሮ እንዲቀጥልና በሶማሌ ክልልም የሴቶች ጥቃት በከፍተኛ ደረጃ የሚታይበት አካባቢ በመሆኑ በዚህ አካባቢም ከፖሊሲ ከስትራቴጂዎች ጀምሮ እስከ የሚያስፈልገው ሪሶርስ አሎኬት በማድረግ ይህንን ጉዳይ እንደ በጣም ትልቅ አጀንዳ ወስዶ መስራት እንዳለብን ለማሳሰብ ነው።
ግጭትና ጦርነት ያለባቸው አካባቢዎች በዋናነት ሴቶችን ተጎጂ ያደርጋል ያሉት አቶ ሙስጠፌ ለዚህም የሶማሌ ክልል ዋናኛ ምሳሌ ነው ብለዋል።
ባለፉት ሁለት ዓመታት ሶማሌ ክልል ውስጥ ከለውጡ ጋር በተያያዘ በሰላም በኩል የተገኙ ብዙ ምርታዎች አሉ። እነዛ ደግሞ ለሴቶች ጥቃት መቀነስ አስተዋጽኦ ያደርጋሉ። ምክንያቱም ብዙ ጊዜ የሴቶች ላይ የሚፈጸሙ ጥቃቶች ከግጭቶች ጋር የተያያዙ ስለሆኑ ቤት ውስጥ ቢሮ ውስጥ ያሉ ጥቃቶች እንዳሉ ሆኖ በሶማሌ ክልል ደረጃ በከፍተኛ ደረጃ በነበረው የሰላም እጦት የተጎዱት ሴቶች ናቸው። ለዚህም እስካሁን ድረስ በየጊዜው እየመጡ ችግሮቻቸውን የሚያቀርቡ የተደፈሩ ሴቶች ቁጥር ቀላል አይደለም። ስለዚህ የለውጡ አንዱ ያመጣው ትልቁ ምርታ እንደዚህ አይነት በጦርነት ወይም በግጭት ምክንያት የሚፈጠሩ የሴት መድፈር ሁኔታዎች እንዳይኖሩ ቢያደርግም በየቤቱ በየመስሪያ ቤቱ በየማህበራዊ ሰርክሎቻችን ግን የሴቶች ላይ የሚደረገው ጫናና ጥቃት እስካሁን በከፍተኛ ደረጃ የሚታዩ ነገሮች ናቸው። ስለዚህ እነዚህም ለመከላከል በፌደራልም በክልል ደረጃን እጅ ለእጅ ተያይዘን የሚፈለገውን ቅንጅት በመፍጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች በተለይም በሶማሌ ክልል አካባቢ ከፍተኛ ተቀባይነት ስላላቸው ይህን አጀንዳ እንደራሳቸው አጀንዳ በመውሰድ ከመንግስት ጎን በመቆም ይህንን የሴቶች ላይ የሚደረገውን ጥቃት በአስተሳሰብ ደረጃም በተግባርም በመሬት ላይ በመውረድ ለመቀነስ በሚደረገው ጥረት ላይ እንዲያግዙን አደራ ለማለት ነው።
የሶማሌ ክልል የሴቶች ጥቃት በስፋት ይፈጸምባቸዋል ከሚባሉ አካባቢዎች አንዱ እንደሆነ የተናገሩት የክልሉ የሴቶችና ሕጻናት ጉዳይ ቢሮ ምክትል ኃላፊ ወይዘሮ ሰሚራ መሐመድ ይህን ለማስተካከልም የሚችሉት እንደሚያደርጉ ቃል ገብተዋል። ክልሉ በሴት ልጅ ላይ ልዩ ልዩ ጎጂ ባህላዊ ድርጊቶች ከሚፈጸምባቸው ክልሎች አንዱ ሲሆን የክልሉ ኋላቀርነትና ተደጋጋሚ ግጭትም ትልቁን ጫና የሚያሳድረው በሴቶች ላይ እንደሆነ ነው በመድረኩ የተነሳው። በወቅቱ የሳውዲ አረቢያ፣ የቱርክ፣ የኖርዌይ፣ ፊንላንድ፣ አየርላንድና ጃፓን አምባሳደሮች በሶማሌ ክልል የሰፈነው ሰላምና አዲሱ ሶማሌ ክልል አስተዳደር የሴቶችን ህይወት በማሻሻል ረገድ አዎንታዊ ሚና እየተጫወተ መሆኑን የሚገልጽ ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። የደራሲና ተዋናይ ተባባሪ ፕሮፌሰር ተስፋዬ ገሰሰ አስክሬን ስርዓተ ቀብር በቅድስተ ስላሴ ካቴድራል መካነ መቃብር ዛሬ ተፈጽሟል። በስርዓቱ ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤና ሌሎችም የመንግስት ከፍተኛ ባለስልጣናት ተገኝተዋል። ፀሐይ ዳምጠው ተጨማሪ አላት።
ተባባሪ ፕሮፌሰር ተስፋዬ ገሰሰ በሐረርጌ ጎሮጎቶ በ1929 ዓመተ ምህረት ነው የተወለዱት። በ84 ዓመት እድሜያቸው አረፉ። ተባባሪ ፕሮፌሰር ተስፋዬ መጽሐፍትን የደረሱ ሲሆን በተለያዩ ፊልሞችና ድራማዎች ላይ በተውኔት ተሳትፏል። ዛሬ ረፋድ ላይ በብሔራዊ ቲያትር ቤት የአስክሬን ሽኝት ፕሮግራም ተካሂዷል። በርካታ ተውኔቶች ላይ የትወና ችሎታቸውን ስላስመሰከሩት ተባባሪ ፕሮፌሰር ተስፋዬ የሙያ ባልደረቦቻቸው የሆኑ የጥበብ ቤተሰቦች ተናግሯል።
ደበሽ ተመስገን ተስፋዬ በኢትዮጵያ የኪነ ጥበብ ዓለም ውስጥ ቀዳሚ ደረጃ ከመስጠቻቸው ቀዳሚ ደረጃ ማለት በሁለገብ የኪነ ጥበብ ሰውነቱ ማለት ነው። ጋሽ ተስፋዬ በኪነ ጥበብ ዓለም ከብዙዎቹ ምናልባት ሳይሆን ከሁሉም ለየት ያለ የሙያ አቅም እና ሁለገብነት ያለው ሰው ነው። ጋሽ ተስፋዬ በብዙ መልኩ ደጋግሞ እንደተነገረው የቲያትር መምህር ነው፣ ተዋናይ ነው፣ አዘጋጅ ነው፣ ገጣሚ ነው፣ ተርጓሚ ነው፣ እንደተባለውም ተመራማሪ ነው፣ ተርጓሚም ነው። በሁሉም መልክ ስትወስጂው በኪነ ጥበቡ ሙሉ የሆነ ሰው ማለት ነው ጋሽ ተስፋዬ። በሁሉም ሙያ ውስጥ ዝም ብሎ መግባት ሳይሆን ደግሞ በሁሉም ሙያ ውስጥ ደግሞ ጥግ የሆነ ሰው ነው። በጸሐፊነቱም ጥግ ነው፣ ብዙ ስራዎችን ጽፏል። በተርጓሚነቱም በገጣሚነቱም እንደዛ። በዝግጅቱም ጋሽ ተስፋዬ የሰራቸው ስራዎች በጣም በርካታና ጥግ የሆኑ ስራዎች ናቸው። በዘመናዊ ቲያትር ውስጥ ቀዳሚ ሰው ስለሆነ ማለት ነው። በኢትዮጵያ ምድር ላይ ምናልባትም በቲያትር የመጀመሪያው ዘመናዊ ቲያትርን አሜሪካ ተምሮ የመጣ የመጀመሪያው ሰው እሱ ነው። በንጉሱ ተልኮ ዛሬ እኛ ለተፈጠርንባቸው ለዚህ ለአሁን ዘመን ቀዳሚ ናቸው ብለን የምናስባቸው ሰዎች ሁሉ በጋሽ ተስፋዬ ውስጥ የተማሩ ናቸው።
ተባባሪ ፕሮፌሰር ተስፋዬ የህይወት ታሪክ ላይ እንደተነገረው መተከዣ ወይንም ግጥምና ቅኔ፣ ጥላውን ግዛው፣ እቃው፣ የሺ አባትና ልጆች፣ ላቀችና ደስታ፣ ታድሶ የተሰኙና ሌሎች ተውኔቶችን ደርሰዋል።
ተስፋዬ በኖርዝ ዌስተርን ዩኒቨርሲቲ እየተማረ በጣሊያናዊው ሉዊጂ ፕሪያንደሎ
እና በበርካታ የሼክስፒር ተውኔቶች ተውኗል። አሰናቀችና ድስቷ የተሰኘው በእንግሊዝኛ ቋንቋ የጻፈውን አጭር ልቦለድ ወደ ተውኔት በመቀየርና በማዘጋጀት በተዋናይነት ተሳትፏል። እዛው ሳለ በመካከለኛ ሚና በብሬሽት ፕራይቬት ላይፍ ኦፍ ዘ ማስተር ሬስ እና ኤቭሪ ማን በተባለ ተውኔት ውስጥ አብይ ገጸ ባህሪውን ወክሎ ተጫውቷል። በተስፋዬ ከውጭ ከተመለሰ በኋላ ከአንጋፋዎቹ ተዋናያን ከናውላቸው ደጀኔ፣ ወጋየሁ ንጋቱ፣ ጌታቸው ደባልቄ፣ ተስፋዬ ሳህሉና ሌሎችም ጋር በመሆን በበርካታ ተውኔቶች መሪውንና ሌሎች ገጸ ባህሪያትን ወክሎ በመጫወት ከተመልካቹ ከፍተኛ አድናቆት አትርፏል። ለአብነት የጸጋዬ ገብረ መድኅን ትርጉም ስራ ሐምሌት፣ ሐምሌትን ጴጥሮስ ያችን ሰዓት ውስጥ ጀነራል ግራዚያን፣ ቴዎድሮስ ውስጥ መልእክተኛውን ሲጫወት፣ የነጋሽ ገብረ ማርያም የድል አጥቢያ አርበኛ ውስጥ ሰርጀንት ሪቫልድን፣ የመንግስቱ ለማ ጸረ ኮሎኒያሊዝም ውስጥ ፓጆን ተጫውቷል። ራሱ አዘጋጅቶ ከተወነባቸው ቲያትሮች ውስጥ ጸረ ኮሎኒያሊዝም፣ የድል አጥቢያ አርበኛ፣ አስናቀችና ድስቷ ተጠቃሽ ናቸው። ተስፋዬ ከሙያዎች ሁሉ ለትውላ ቅድሚያ ይሰጣል። ከተጫወታቸው ገጸ ባህሪያት መካከል ሐምሌት አንዱ ነው። ሐምሌት በሁሉም ዘመንና በማንኛውም ማህበረሰብ ሊኖር የሚችል ገጸ ባህሪ። ለዚህ ነው ሐምሌት የማይሞት ገጸ ባህሪ ነው የሚባለው። ሐምሌትን ተጫውቶ በወቅቱ ከአድናቂዎቹ ኢትዮጵያዊው ሐምሌት የሚል ስም አትርፏል።
የአሁኑ ትውልድ ከተስፋዬ ገሰሰ ጥበብን መኖርንና የዓላማ ጽናትን መማር አለበት ብሏል። የሙያ አጋራቸው አርቲስት ፈለገ ባህሩ
ካለፈበት ጊዜ ድረስ ወቀቱን ሳይሰስት ሲሰጠን የነበረ እኔ ምድለኛ ሆኜ አንድ የፈረንሳይ ትርጉም ቲያትር አብረን ተጫውቻለሁ እና በጣም ምድለኛ ነኝ። ጋሽ ተስፋዬ ግን በስራዎቹም ውስጥ በኦመር ሀያመም ስራዎቹም ውስጥ እንዳንጸባረቃቸው ሞት እንደሚመጣ ያውቀዋል። ከሚጎነጫት ወይን ጠጅ ጋርም እያደረገ ስለ ሞት በዚቅ ነግሮናል እና ያንን ያውቅን ስለነበር እውቀቱን በመጽሐፍ ያሳተመ ሲያቀብለን ኖሯል። እነሱ የኖሩበትን ዘመን የአምሳዎቹን የስልሳዎቹን ትውልድም የጻፈበትን ታሪክም አቀብሎናል። ስለዚህ ዝም ብሎ ቁጭ ብሎ አልተቀመጠም። እውቀቱን ሲያቀብል ነው የኖረው። እርግጥ እሱን ማጣት ለዚህ ትውልድ ትልቅ ክፍተት ነው። እውነት ከጋሽ ትውልድ መማር ያለበት ያው የከያኒውን መብት ለማስጠበቅ በደርግ ዘመን የከያኒውን መብት ለማስጠበቅ እስከ መታሰብ ድረስ የደረሰበት አጋጣሚም አለ። ስለዚህ ለዓላማ ጽኑ መሆንን ይማራል ትውልዱ። በሙያው ታማኝ መሆንንና እስከ መጨረሻው እድሜ ድረስ ካልተሳሳትኩኝ የዛሬ 2 ዓመትም ቲያትር ተጫውቷል በዚህ እርጅና ዘመኑ። ስለዚህ ለሙያ ታማኝ ሆኖ እስከ መጨረሻው እድሜ ድረስ ማገልገልን የትውልድ እኛም መማር አለብን።
ተባባሪ ፕሮፌሰር ተስፋዬ ገሰሰ በአዲስ አበባ ዩኒቨርሲቲ የቲያትርና ጥበባት ኮሌጅ ለብዙ ዓመታት በመምህርነት አገልግሏል። ዛሬ በአዲስ አበባ ቅድስት ስላሴ ካቴድራል በተከናወነው ሥርዓተ ቀብር ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ተገኝተው የአበባ ጉንጉን አኑሯል። ወዳጅ ዘመዶቻቸው፣ የሥራና የሙያ ባልደረቦቻቸው፣ አድናቂዎቻቸው፣ የሃይማኖት አባቶች፣ የመንግስት ከፍተኛ የሥራ ኃላፊዎች ተገኝተው መምህር፣ ጸሐፊ ተውኔት፣ ደራሲና የሥራ መሪ የነበሩትን ረዳት ፕሮፌሰር ተስፋዬ ገሰሰን በክብር ሸኝቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉስ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ።
የኢትዮጵያ መንግስት በትግራይ ክልል ባካሄደውና ህግ የማስከበር ዘመቻ ባለው እርምጃ ዙሪያ ባለም አቀፍ ተቋማትና በተለያዩ ሚዲያዎች የሚወጡ የተሳሳቱ መረጃዎች ህብረተሰቡን እያሳሳቱና ውዥንብር ውስጥ እየከተቱ ነው ሲል የኢትዮጵያ ሲቪክ ማህበራት ጥምረት የተሰኘ ተቋም አስታወቀ። ጥምረቱ ይህንን ያለው የኢትዮጵያ ወቅታዊ ጉዳዮችን የሚገመግሙ ጽሁፎችን የአሜሪካ ምክር ቤትና የውጭ ጉዳይ ሚኒስትርን ጨምሮ ለተለያዩ የዓለም አቀፍ ተቋማት ተወካዮች በድረገጽ አማካኝነት ባቀረቡበት ወቅት ነው። ይህን በድረገጽ አማካኝነት የተካሄደውን ስብሰባ ስመኝሽ ቆየ ተከታትለዋለች፣ እንደሚከተለው ይቀርባል። ስመኝሽ ቆየን ለዘገባዋ እናመሰግናለን። አድማጮችም ተከታተሉት፣ ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። ከአንድ ወር በፊት በትግራይ ክልል በተጀመረው ጦርነት ምክንያት ብዙዎች ወደ ጎረቤት ሀገር ሱዳን ተሰደዋል። ከስደተኞቹ መካከል ነፍሰ ጡርና አራሶች ይገኙበታል። ባረፉበት የሱዳን ድንበር መጠለያ ካምፕ ውስጥም የወለዱ እናቶች አሉ። የካምፑ አስተዳዳሪዎች ስደተኞቹን ወደ ሌላ ጣቢያ የማዘዋወር እቅድ ቢኖራቸውም እናቶቹ ግን ገና ከተወለዱ የቀናት እድሜ ያላቸው ጨቅላ ህጻናትን ይዞ ወደ ሌላ ካምፕ መጓዝ ከፍተኛ ስጋት ውስጥ ከቷቸዋል። የአሜሪካ ድምጿ ሄዘር ሙርዶክ ከሱዳን ድንበር የስደተኞች ካምፕ ሃምዳይት የላከችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ባለፈው አንድ ወር ጊዜ ውስጥ በአስር ሺዎች የሚቆጠሩ ሰዎች በትግራይ ክልል የተነሳው ጦርነት እስኪያልፍ ድረስ በሰላም የሚቆዩበትን ቦታ ፍለጋ ወደ ሱዳን ሸሽተዋል። አብዛኞቹም ከቤትና ከቀያቸው ሲወጡ የለበሱትን ብቻ ይዘው በድንገት ነው የሸሹት። ብዙዎቹም ከባድ ጫና አለባቸው። ጽዮን በሃምዳይት ካምፕ ውስጥ ከተወለደች 25 ቀናት ተቆጠሩ። ወላጆቿ የነበሩበት አካባቢ በቦምብ መደብደብ ሲጀምር ነው መሸሽ የጀመሩት። ለሶስት ቀናት ያህል ዳገት ቁልቁለት አቋርጠው ሱዳን ደርሰዋል። እናቷ ምዕባለ ፍትዊ ስለ ጉዟቸው እንዴት አስረዳለች።
ከቤት የወጣሁት ፍንዳታና ተኩስ ሲጀመር ነው። ያኔ ድርስ ነፍሰ ጡር ነበርኩ። ያለፍንባቸው ጉድጓዶች በአይነ ምድርና በሽንት ጨቅየተው ነበር። በዛ ውስጥ መጓዝ ከባድ ነበር። ከዛ በኋላ ደግሞ ለሶስት ቀናት ያክል በበረሃ ውስጥ ተጉዘናል። እዛ ደግሞ እባቦች ነበሩ።
አራሷ ጽዮን ታዲያ ታማለች። ነገር ግን ካምፕ ውስጥ ባለው ሁኔታ እናቷ ምዕባለ የልጇን ችግር መለየት እንዳልቻለች ትናገራለች። በተጨማሪም ሌሎች እናቶች ጨቅላ ልጆቻቸው ጭንቀት ውስጥ እንደገቡባቸው ይናገራሉ። ገነት ወልደ ማርያም የአራት ወር ህፃን ልጇን ሰላማዊትን ይዛ የወጣችው ከወር በፊት ነበር። ከዛ ጊዜ ጀምሮ ልጇ ጤነኛ ለመሆኗን ነው የምትናገረው።
እዚህ ከመጣን ጀምሮ ልጄ በጣም ትቃዣለች። በዛ ላይ የበላችው ነገር ሁሉ ያስመልሳታል። ለሷ የሚሆን በቂ ምግብ ደግሞ የለንም።
ባለስልጣናት ስደተኞቹን ከድንበር ራቅ ወዳሉ የስደተኛ ጣቢያዎች ለማዘዋወር ጥረት እያደረጉ ይገኛሉ። ነገር ግን አንዳንዶቹ ስደተኞች ከተጠፋፏቸው ቤተሰቦች ጋር ለመገናኘት ባላቸው ተስፋ ምክንያት ወደ ሌሎች ካምፖች መዛወር አለመፈለጋቸውን ነው የሚናገሩት። በተመሳሳይ አራሶቹ እናቶችም በማይመች መንገድ ላይ ለአስር ሰዓታት ያክል ልጆቻቸውን ይዘው መጓዙ ለልጆቹ ጤንነት አደጋ አለው ብለው ይሰጋሉ። ብርሃን ኑሮዬ የሁለት መንትያ ልጆች አባት ነው። መንትዮቹ ያለ ጊዜያቸው የተወለዱ ሲሆን ግጭቱ ሲፈጠር ሐኪሞቹ የነበሩበትን ሆስፒታል ለቀው ሲሸሹ ወላጆቹም ህፃናቱን ይዘው ለመሸሽ ተገደዋል። አሁን የእናታቸው ጡት ስለደረቀ ብርሃን በጣም ረካሽ ሆነ የዱቄት ወተት እየገዛ ልጆቹን ለማጥባት ይሞክራል። ነገር ግን ህፃናቱ እያገኙ ያሉት ምግብ ለእድገታቸው የሚያግዝና የተመጣጠነ አይደለም።
Situation is that my daughters are in danger and we are very tired. How can we
አሁን ልጆች ያሉበት ሁኔታ በጣም አስጊ ነው። እኛም በጣም ተዳክመናል። እንዴት አድርገን በህይወት እንደምናቆያቸው አናውቅም።
ብርሃን እዚህ ካምፕ ውስጥ ያለው የሰብአዊ ድጋፍ ከእለት ወደ እለት እየቀነሰ በመሄዱ ልጆቹን ይዞ እርዳታ ሊያገኝ ወደሚችልባቸው የስደተኛ ካምፖች በባስ ከመሄድ ውጪ ምርጫ እንደሌለው ይናገራል። በሐምዳይት የስደተኞች ካምፕ ውስጥ የሚገኙት አብዛኞቹ ስደተኞች ሁኔታዎች ሲረጋጉ ወደ ሀገራቸው የመመለስ ፍላጎት አላቸው። ነገር ግን በትግራይ ክልል ባለው የሞባይል ስልክና የኢንተርኔት መቋረጥ ምክንያት አሁንም ድረስ ከቤተሰቦቻቸው ጋር የተቆራረጡ ሲሆን ለጊዜው እየሰሙ ያሉት የግጭት የረሃብና የፍርሃት ዜናዎችን ብቻ ነው። ለሄዘር ሙርዶክ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ሄዘር ሙርዶክንና ኤደን ገረመውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በያዝነው ዓመት በስራቸው ምክንያት የታሰሩት ጋዜጠኞች ብዛት ከፍተኛ ደረጃ ላይ ደርሷል ተብሏል። በዓለም ደረጃ 274 ጋዜጠኞች ታስረዋል። ሲፒጄ በሚል አጽሮት የሚታወቀው ለጋዜጠኞች መብት የሚሟገተው ድርጅት ያወጣው ዓመታዊ ዘገባ ቻይና፣ ቱርክና ግብጽ ጋዜጠኞችን በማሰር ቀዳሚ ቦታ እንደያዙ ተጠቁሟል። ኢትዮጵያና ቤላሩስ ያለው ያለመረጋጋት ሁኔታ እስራቶች እንዲበዙ ምክንያት ሆኗል ተብሏል። ዩናይትድ ስቴትስ ውስጥ የሚካሄዱ ተቃውሞችም እስራቶችን አስከትለዋል ስትል የአሜሪካ ድምጽ ዘጋቢ ጀሲካ ጄሬት ባጠናቀረችው ዘገባ ገልጻለች። አዳነች ፍሳህየ ታቀርባለች።
ቻይና ውስጥ አዲስ አስከፊ አይነት ወረርሽኝ በገባበት ወቅት የአካባቢ ጋዜጠኞች በማህበራዊ ሚዲያ መዘገብ በመጀመራቸው መንግስት እንዳሰራቸው ታውቋል። ለጋዜጠኞች መብት የቆመው ድርጅት የጥብቅና ክፍል ስራ አስኪያጅ ኮርትኒ ራዲሽ ያብራራሉ።
It is the worst year on record for imprisonments, 274, because of primarily two reasons. One is the reaction to the global health pandemic, which has been met by...
የ274 ጋዜጠኞች መታሰር በሁለት ምክንያቶች ከመንግስቱም በላይ የከፋ ነው። አንደኛው የዓለም አቀፉ ወረርሽኝ የተሰጠው ምላሽ ነው። የሐሰት ወሬ በሚል ክስ በጋዜጠኞች ነጻ አዘጋገብ ላይ የበቀል እርምጃን አስከተለ። ሌላው ደግሞ በተቃውሞ እርምጃ ማስከተሉ ነው።
የወረርሽኙ መዛመት ራሱ የታሰሩት ጋዜጠኞች ፍትህ እንዲያገኙ ጥሪ የማድረግ አስፈላጊነትን ግድ ይላል። ቢያንስ ሁለት ጋዜጠኞች በእስር እንዳሉ በኮቪድ-19 ታመው ለህልፈት ተዳርገዋል። የኪርጊስታን ጋዜጠኛ አዚም ጆን አስካሮቭም በእስር እንዳለ በቫይረሱ መሞቱን ቤተሰቦች ያምናሉ። አሁንም ራዲሽ
In a global health pandemic like COVID-19, a prison sentence for journalism could amount to a death sentence for journalism because you can't socially distance.
ኮቪድን የመሰለ ዓለም አቀፍ ወረርሽኝ በተዛመተበት ሁኔታ ጋዜጠኞችን ማሰር በጋዜጠኝነት ላይ ሞትን የመፍረድ ያክል ይሆናል። ምክንያቱም እስር ቤት ሆነው የአካል መራራቅን ሊተገብሩ አይችሉም። ራሳቸውን ለመከላከል የሚችሉበት ቁስ ተደራሽነት የላቸውም። በአጠቃላይ እስር ቤቶች ለተላላፊ በሽታዎች አመቺ ናቸው።
በየዝነው ዓመት ቀደም ሲልም ቢሆን ብዙ ታስረው የተፈቱ ጋዜጠኞች አሉ። ዩናይትድ ስቴትስ ውስጥ ከ117 በላይ የሚሆኑ ጋዜጠኞች የዘር ልዩነትን በመቃወም ስለሚካሄዱ ሰልፎች ወይም ተቃውሞዎች ሲዘግቡ፣ እንዲሁም ከፕሬዝዳንታዊ ምርጫ ጋር በተያያዘ ስለተደረጉ ተቃውሞዎች ሲዘግቡ ለአጭር ጊዜ ታስረው ተፈቷል። የዩናይትድ ስቴትስ ፕሬስ ፍሪደም ትራከር ማኔጂንግ ኤዲተር ክሪስቲን መኩዳን
Protests have always been an incredibly dangerous place for journalists compared to other beats and
የተቃውሞ ቦታዎች ምንጊዜም ቢሆን ለጋዜጠኞች አደገኛ ናቸው። ይህ የተጀመረው ጆርጅ ፍሎይድ እንደ አውሮፓውያን አቆጣጠር ግንቦት 25 ቀን ሚኒያፖሊስ ሚኒሶታ ላይ በሞተበት ወቅት ነው። በደጋታው በብሔራዊ ደረጃ ይካሄድ ስለነበረው የተቃውሞ ሰልፍ ሲዘግቡ የነበሩ ጋዜጠኞች ሲደበደቡ አይተናል። ቀጥሎም ጋዜጠኞች ለመጀመሪያ ጊዜ ሲታሰሩ አይተናል። በአጠቃላይ በያዝነው ዓመት 117 ጋዜጠኞች መያዛቸውን ወይም መታሰራቸውን መዝግበናል።
የነጻ ፕሬስ ነጻነት ምልክት ታይቶባት በነበረችው ኢትዮጵያ በትግራይ ክልል ስላለው ውጊያ መዘገብን በሚመለከት በርካታ ጋዜጠኞች ታስረዋል። በቤላሩስም የፕሬዝዳንት አሌክሳንደር ሉካሸንኮ እንደገና መመረጥን በሚመለከት ስለተነሳው ተቃውሞ የዘገቡ 10 ጋዜጠኞች ታስረዋል። አሁንም ራዲሽ
Does Belarus and Ethiopia really want to join China, Turkey, Egypt, Saudi Arabia on the list of countries that imprison journalists in retaliation for their work?
ቤላሩስና ኢትዮጵያ ጋዜጠኞችን በስራቸው ምክንያት በማሰር ቀዳሚ ቦታ ከያዙት ቻይና፣ ቱርክ፣ ግብጽና ሳውዲ አረቢያ ስም ዝርዝር ውስጥ መጋባት ይፈልጋሉ? እንደማይሆን ተስፋ አድርጋለሁ።
የነጻ ዜና ተደራሽነት ከማንኛውም ጊዜ በላይ ወሳኝ በሆነበት አመት በስራቸው ምክንያት የሚታሰሩት ጋዜጠኞች መበራከቱ አሳሳቢ ዝንባሌ መሆኑ ተዘግቧል።
አድማጮች የምሽቱን ፕሮግራም አጠናቀን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስና ባህሬን ለ10 ዓመታት የዘለቀ ትስስር ነበራቸው ሲል እንደረደራል የለቱ ርዕሰ አንቀጽ። እንደ አውሮፓውያን የቀን አቆጣጠር ባለፈው ታህሳስ 1 2020 በኢትዮጵያ የቀን አቆጣጠር ህዳር 22 2013 ዓ.ም ሁለቱ አገሮች በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፒዮና በባህሬን የውጭ ጉዳይ ሚኒስትር አብደልለጢፍ ቢን ራሺድ አልዛይሚ የመክፈቻ ንግግሮች በርቀት በኢንተርኔት ቪዲዮ አማካኝነት ስትራቴጂያዊ ጉዳዮች ላይ ያተኮረ ውይይት መጀመራቸውን ያብራራል። የውጭ ጉዳይ ሚኒስትር ፓምፒዮ የአብርሃም ስምምነቶች የሚል ስያሜ በተሰጠውና ቀደም ሲል ከእስራኤል ጋር ዲፕሎማሲያዊ ግንኙነት ከሌላቸው አገሮች ጋር ታሪካዊ የተሰኘ ግንኙነት ለመጀመር የሚደረግ ስምምነት ባህሬን ሁለተኛው አገር ሆና መፈራረሟን በማወደስ ተናገሩ። በዚህም ስምምነት መሰረት ሁለቱ አገሮች ቱሪዝም፣ ትምህርት፣ ንግድና ጸጥታ ጉዳዮችን ጨምሮ በበርካታ ዘርፎች የትብብር ግንኙነት ለመጀመር ያስችላቸዋል ተብሎ ታምኗል።
This is a sign of hope for the region as it moves past stale, outdated thinking to which no one should want to return. And I'm confident more nations will follow Bahrain's leadership.
ይህ ማንንም ሊመለስበት የማይሻውን ያረጀና ጊዜው ያለፈበትን አስተሳሰብ ወደ ኋላ ተተን ያለፈነው ያለነው ለመላው ክልል የሚበጅ የተስፋ ምልክት ነው። ባህሬን የአገር የቆዳ ስፋት መጠን በአለም መድረክ አንድ አገር ሊኖረው የሚችለውን ተጽዕኖ እንደማይወስን ያሳየችበትን የመሪነት አርአያ ሌሎች በርካታ አገሮችም ይከተላሉ ብዬ አምናለሁ።
ፓምፒዮ አክለውም ባህሬን ከዩናይትድ ስቴትስ ጋር በጸጥታ ጉዳዮች ያላትን አጋርነት ማመላከታቸውን የጠቀሰው የለቱ ርዕሰ አንቀጽ ለዩናይትድ ስቴትስ የባህር ኃይል ማዕከላዊ እዝና ለአምስተኛው እግረኛ ክፍለ ጦር ዋና ጦር ሰፈር በመስጠት ጭምር ዩናይትድ ስቴትስ እስላማዊ ጽንፈኛ ቡድን አይሲስን በአየር ለመምታትና ድል ለመንሳት ባህሬን አበረከተች ያሉትን አስተዋጽኦ ርዕሰ አንቀጹ ዘርዝሯል።
That allows us to collaborate across the board from fighting terrorism to safeguarding the passage of goods in the Gulf.
ይህም ሽብርተኝነትን ከመዋጋት በባህረ ሰላጤው ሸቀጥ ያለ ችግር የሚተላለፍበትን ሁኔታ ማረጋጋትና ከኢራን ባህር ላይ ጥቃት በመጠነ ሰፊ ጉዳዮች ተባብሮ መስራት ያስችለናል።
ሳይን ቀጹ በተጨማሪም የውጭ ጉዳይ ሚኒስትር ፓምፒዮ የኢራን መንግስት ለባህረ ሰላጤው ጸጥታና ለአካባቢው ህዝብ ሰላምና ደህንነት መደፍረስ ቀንደኛው አደጋ ደቃይ ነው ሲሉ የተናገሩትንም ጠቅሷል።
I want to thank Bahrain and its people for their steadfast support of our maximum pressure campaign which has successfully isolated Tehran
በተፋካ ሁኔታ ቴህራንን ለነጠለውና እንዲሁም የሽብር መግባር ለመፈጸምና ተጽዕኖ ለማሳደር የምትጠቀምበትን በብዙ 10 ቢሊዮን ዶላር የሚገመት ገንዘብ እንዳታገኝ ላደረገው የመጨረሻው ብርቱ ጫና የተሰኘው ዘመቻ ላደረጋችሁት የማያወላውል ድጋፍ ባህሬንንና ህዝቧን ላመሰግን እወዳለሁ።
ባህሬንና ዩናይትድ ስቴትስ የሚጋሩት አሉ ፓምፒዮ እንደረሳን ቀጽዋትታ ባህሬንና ዩናይትድ ስቴትስ የሚጋሩት ቁልፍ የውጭ ፖሊሲ ግንዛቤ ነው። ሁለታችንም በተጨባጭ ነገሮች ላይ ማተኮር የምንፈልግና ዓለምን ካለችበት ይዞታ አንጻር የምንረዳነን ብለዋል።
We recognize the violent nature of the revolutionary Iranian regime and we understand that when it comes to countering Tehran and many other important issues Israel is a key part.
የኢራንን አብዮታዊ ስርዓት ጠበኛ ተፈጥሮ እንረዳለን። ለቴህራን ምግባር ምላሽ ለመስጠትም ሆነ በሌሎች አስፈላጊ ጉዳዮች ዙሪያ እስራኤል ቁልፍ አገር እንጂ ደንቃራ አይደለችም።
ባለፉት በርካታ ሳምንታት ውስጥ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና ሌሎች ዩናይትድ ስቴትስ መስሪያ ቤቶች የተውጣጡ ለዚሁም ሲባል የተሰባሰቡ 5 ቡድኖች ከባህሬን አቻዎቻቸው ጋር በመሆን ወታደራዊ ስልጠናን፣ ሴቶችን ማጎልበት፣ በሰብአዊ መብት ጉዳዮችና እንዲሁም የቻይና ኮሙኒስት ፓርቲ በ5G ኔትወርክ ቴክኖሎጂ ላይ የደቀነው ባሉት አደጋ ዙሪያ መወያየታቸውን አውስቷል። እነኚህ የውይይት መድረኮች በዩናይትድ ስቴትስ እና በባህሬን መካከል ለሚኖር ከዚህም ለተነከረ ትብብር መሰረት ይጥላሉ ብለው የሚያምኑ መሆናቸውን የውጭ ጉዳይ ሚኒስትር ፓምፒዮ የተናገሩትን ጠቅሶ የለቱ ርዕሰ አንቀጽ አተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ። Thank you.